ጤናስጥልኝ የተከበራችሁ አድማጮቻችን፣ የእሁድ ምሽት ታህሳስ 16 2015 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ከአሁን ሰዓት ጀምሮ መሰናዶውን በመምራት አይደን ገረመው፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁን ቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ይሰሙ መልካም ናቸው ያልናቸውን መርጠን ይዘንላችኋል። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው በቅድስተ ማርያም ዩኒቨርሲቲ ኮሌጅ መምህር ከሆኑት አቶ መቅደላ መኩሪያ ጋር በማህበራዊ ሚዲያ አጠቃቀም ዙሪያ ያደረግነው ቆይታ ነው። ወደ ቆይታው እንሻገር።
መቅደላ መኩሪያ እባላለሁ። ቅድስተ ማርያም ዩኒቨርሲቲ ማርኬቲንግ አስተምራለሁ። ትርፍ ጊዜ ደግሞ ስልጠናዎችን ነው ማካሄደው። በዋናነት ፐርሰናል ዴቨሎፕመንት የሚባሉት ርዕሶች አካባቢ ከቢዝነስ ጋር የተገናኙትን ስልጠናዎች ነው የሚሰጠው።
በጣም ነው የማመሰግነው መቅደላ። እንግዲህ አተኩረህ የምትሰራው ስለ ህይወት ክህሎትና እንደ ተቀስተው ከንግድ ዙሪያ ጋር የተያዙ ነገሮች ናቸው። እንዲሁም ደግሞ ሚዲያዎች ላይም አጠቃቀም ታስተምራለህ፣ በማህበራዊ ሚዲያዎችህም ላይ ትጽፋለህ። ይህን ነገር ትኩረትህ ማድረግ የመረጥከው ለምንድን ነው?
በዚህ ዘመን እየተኖረ ራስን ካሉት ለውጦች ጋር ካሉት ሂደቶች ጋር አርቆና ነጥሎ መሄድ አይቻልም። በተለይ ደግሞ ማህበራዊ ድረገጽ የህይወታችን አንድ አካል እስከመሆን የደረሰበት ጊዜም ስለሆነ እነኚህን ማህበራዊ ድረገጾች አለመጠቀም ስለማንችል ራቅን ብንል እንኳን ብዙ ነገሮችንም ስለሚያሳጡን እንዴት አድርገን እንጠቀማቸው? ምክንያቱም አብዛኞቹን ማህበራዊ ድረገጾቹን ስንጠቀም እንዴት መጠቀም እንዳለብን፣ ምን ነገሮች ማድረግ እንዳለብን ትምህርት የለም። ሁላችንም ተወርውረን ነው እዚህ ውስጥ የገባ ነው እና ምን ማድረግ አለብን፣ እንዴት ለቀና ነገር ልንጠቀማቸው እንችላለን ከሚሉት ሀሳብ ነው አንደኛው። ሁለተኛው በጣም ብዙ ወዳጆቼ ማህበራዊ ድረገጽ መጠቀም አቆምኩ ይሉኛል እና ለምን ብዬ ጠይቃቸዋለሁ። አይ በቃ እዛ ላይ ያሉት የሚጻፉት ነገሮች ጥሩ አይደሉም፣ ማህበረሰቡን ይጎዳሉ አሉና በዚህ ምክንያት አቆም ይሉኛል። እኔ ማቆሙ መፍትሄ ነው ብያለሁ። ጥሩ መጻፍ የሚችለው ሰው ባቆመ ቁጥር መጥፎ የሚጽፈው ሰው እድል እያገኘ ይሄዳልና እንዴት ማህበራዊ ድረገጾቹ ላይ ቆይተን ጠቀሜታ ያላቸው ነገሮች እየሰጠን መጥፎውን ዜና አቅን ማሳጣት አንችልም ወይ ከሚል ነው እንግዲህ ወደዚህኛው ስልጠና በጣም በብዛት የሄድኩት።
ኢትዮጵያ ውስጥ ያለው ማህበራዊ ሚዲያ አጠቃቀም ህጸጾች ናቸው ወይም ችግሮች ናቸው የምትላቸውን ነገሮች እስቲ ገስልኝ።
እንግዲህ በዋናነት እኔ እንደ ትልቅ ክፍተት እንደ ትልቅ ችግር አድርጌ የምወስደው አንደኛ ጽንፈኝነት፣ በአንድ ጥግ ነገሮችን ማሰብ ስንደግፍም ስንቃወምም፣ ይሄ በተቃውሞ ብቻ ሳይሆን ስንደግፍም ጥግ ይዘን ነው። ምናልባት ከእምነት ጋር የመጣ ከሄድ ሊሆን ይችላል አስተሳሰባችንን የሞረደብን፣ ግን በዋናነት ጥንፍ ይዞ የመጻፍ ዘውግ ይዞ የመጻፍ ትልቅ ችግር፣ የመሀል መንገድ አለመፍጠር፣ ነገሮችን ከግራ ከቀኝ ካለማየት የሚመጡ ነገሮች፣ ያ የመጀመሪያው ነው። ሁለተኛው ማህበራዊ ድረገጽ እኔ ግድግዳ ላይ ነው የጻፍኩት፣ እኔ ገጽ ላይ ነው የጻፍኩት ብሎ ሰው ያምናል። እኔ ላይ ነው የጻፍኩት ብለን የምናስበው ነገር እውነት እኔ ላይ ብቻ ነው የጻፍኩት ወይ ብሎ ካለመጠየቅና ካለማገናዘብ የሚመጣ። ምክንያቱም እኔ ገጽ ላይ ስጽፈው እኔ ላይ የጻፍኩት ሌሎች ግድግዳ ላይ መሄዱ አይቀርም፣ የእኔ ወዳጆች ጋር የእኔን ገጽ የሚከተሉት ሰዎች ጋር መሄዱ አይቀርም እና ለእኔ ብቻ አይደለም እየጻፍኳለሁ። ይሄ ብዙ መጥፎ ነገርም እያመጣብን እየሄደ ያለ ነገር። ሶስተኛው ደግሞ ሰዎችን እዛ ቦታ ላይ እኛ እነሱ ቦታ ላይ ብንሆን ብሎ አለማገናዘብ። ባለማገናዘባችን ምን ይሆናል? ሰዋዊ ስሜትን እያጣን እንሄዳለን። ሀሳቡን ቀድመን የመናገር ሱስ ውስጥ እንገባለን። ቀድሞ የመናገር ሱስ ግራ ቀኝን ካለማየት ይሄ ሀሳብ ቢወጣ ምን አይነት ተጽዕኖ ሊያመጣ ይችላል፣ ምን አይነት ክፋት ሊፈጥር ይችላል፣ ሰዎቹ ምን ያህል ሊጎዳ ይችላል ብሎ ካለማሰብ የሚመነጭ ስለሆነ አብዛኛው ማህበራዊ ድረገጾች ላይ የምናያቸው ነገሮች በእነዚህ ወጀቦች ውስጥ ያለ ነው ብዬ አስባለሁ እና ይሄ ደግሞ መታረቅ አለበት።
ቅድም እንደጠቀስከው ይህን ነገር እንዴት እንደምንጠቀምበት ሳይገለጽልን ነው ዝም ብለን ተወርውረን የገባ ነው ብለሃል እና የግል አሁን የጠቀስከውም ነገር አለ። በግል ይሄ ነገር የግል አመለካከቴ ነው ብሎ ማሰብ ነገርም አለ እና ግን የማህበራዊ ሚዲያ ላይ ያ የግላ መለካከት እንደወረደ ሲጻፍ ያለው ተጽዕኖ ወይም ደግሞ የሚያደርሰው ጉዳት ወይም የሚያስከትለው ነገር ምን ይመስላል?
ይሄንም በቃ አሌ የማይባል በጣም ብዙ ተጽዕኖ የሚያመጣ አንዳንድ ጊዜ ማሰብ ያለብን የግላ አስተያየት ከሆነ ጮክ ብዬ ምን አወራዋለሁ? ለግሌ ለምን አልይዘው? የግላ አስተያየት ነው ብዬ ከጻፍኩት ሰው እንዲያነበው ፈልጋለሁ ማለት ነው። ሰው እንዲያነበው ፈልጋለሁ ብዬ ደግሞ ካስቀመጥኩት አስበንበታል ወይ ተጨንቀናል ወይ የሰዎችን አመለካከት ተረድተናል ወይ የሚለውን ውስጡ ከቶ ማየት ያስፈልጋል።
አሁን እንደ ማህበረሰብ መገናኛ ብዙሃን መሆኑን የመረዳትም ችግር ያለ ይመስለኛል። ይሄ ነገር መገናኛ ብዙሃን ነው እንጂ ደብዳቤ ወይ ስልክ አይደለም ወይም ደግሞ ቴክስት ሜሴጅ አይደለም። ለጥቂት ሰዎች ብቻ የሚሆን እንደ ታሪክም የሚሰነድ ነገር ነው። ከሌኮ እንደዚህ ተብሏል ተብሎ የሚጎተት ነገር ነውና እነዚህን ችግሮች ለመቅረፍ ኃላፊነት መጠቀም ስንል ያሉት ነገሮች ምንድናቸው? ወጣቶችስ በኃላፊነት ለመጠቀም ምንድነው መደረግ ያለበት?
አንደኛው እውቀት በጣም ወሳኝ ነገር ነው። ስለምንጠቀማቸው ነገሮች ስላጠቃቀሙ ምን ጉዳት አለው ምን ጠቀሜታ አለው የሚለውን ትምህርት ያስፈልጋል። ትምህርት ስን በይሄ በመደበኛ የትምህርት ስርዓት ውስጥ መግባት አለበት ከሚለው አንፃር ሳይሆን በተለያዩ መድረኮች በሚዲያም ሊሆን ይችላል ስለ ማህበራዊ ድረገጽ ጠቀሜታ፣ ጉዳት፣ ተጽዕኖ በደንብ በቂ መረጃ ሰው ሊኖረው ይገባል። ሳናቀው ብዙ ሰው እየታሰረበት ሱስ ውስጥም እየገባበት ስለሆነ አንድ እኔ ከወዳጆቼ ጋር መሳተፍበት ኢንፎርም አፍሪካ የሚባል መድረክ አለና ማህበራዊ ጉዳዮች ላይ የሚሰራ ለትርፍ ያልተቋቋመ ድርጅት ነው። እዛ ውስጥ አንደኛው ባለፈው አመት ስንሰራ የነበረው አሪፍ ነጋሪ የሚል ፕሮጀክት ነበረን። በዚህ ፕሮጀክት በዋናነት ስንሰራ የነበረው በተለይ ማህበራዊ ድረገጽ ላይ አንዳንድ ሀሳቦች ሰዎችን የሚያገኙበት ጊዜ ስለሆነ ድሮ ተጽዕኖ ፈጣሪ የምንላቸው ወይ በፖለቲካው ወይ በስፖርት ወይ በሙዚቃው ወይ በተለያዩት መድረኮች ገነው የወጡት ሰዎች ናቸው። ማህበራዊ ድረገጽ ከመጣ በኋላ ደግሞ ተጽዕኖ ፈጣሪዎች መልኩን ቀይሯል። አንድ ሰው በሚለጥፈው፣ በሚጽፈው፣ በሚሳደበውም ሊሆን ይችላል ተጽዕኖ ፈጣሪ የሚለውን ስያሜ እየያዙ ስለሆነ እዛ ደረጃ ላይ ሰዎች ሲደርሱ እንዴት ነው ነገሮችን ማገናዘብ የሚችለው ከሚለው አንፃር የተወሰኑ መርሃ ግብሮች አካሄደን ነበር። በዋናነት ወደድንም ጠላንም 15000 20000 አንዳንዶቹ እስከ 100000 200000 ሰው ተከታይ ያላቸውና እንደ አይደለም እነኚህ ይሄን ያህል ሰው ተከታይ ማፍራት ሰው ደግሞ ይሄን ያህል ሰው ተከታይ አለኝ ብሎ ሲያስብ ስለሚያደርገው ነገርም መጠንቀቅ ያስፈልጋል። መርሃ ግብሩ በዋናነት አድርጎ የነበረው እንዴት አሪፍ ነጋሪ መሆን ይችላል፣ እንዴት መልካም ስራ ሊሰሩ የሚችሉ ሰዎች ልናረጋቸው እንችላለን፣ ይሄ ከሐሰተኛ መረጃ ራሳቸውን የሚያርቁ ሰዎች እንዴት ልናረጋቸው እንችላለን፣ ለወጣቱ አርአያ ሊሆኑ የሚችሉን ሰዎች እንዴት ልናረጋቸው እንችላለን ከሚለው እሳቤ ነበር ስልጠናውን ስንሰጥ የነበረውና በጣም በጣም ትልቅ ለውጥ አምጥቷል ብዬ አስባለሁ። የዚህ አይነት ነገሮች ግን በአገር ደረጃ በዓለም ደረጃ በተለያዩ ቦታ ላይ መደረግ አለበት።
ማህበራዊ ሚዲያውን ደግሞ በበጎ ውጤታማ በሆነ መልኩ የሚጠቀሙ ወጣቶችም አሉ፣ እድልም ይዞ መጥቷል። እስኪ ጥቂት ነገሮችን በለኝ ስለነሱ ያለው ያመጣው የሚባለው እድል ምንድን ነው?
እኔ ብዙ ጊዜ ምን እላለሁ ማህበራዊ ድረገጹ አይደለም ችግር ያለው ተጠቃሚው የሚጠቀምበት ሰውና አጠቃቀሙ ላይ ነው እንጂ ማህበራዊ ድረገጹ እድልን ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሀሳቦች ተጽዕኖ ለመፍጠር ቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሀሳቦቻችንን ልናሻልበት እንችላለን፣ ልናስተላልፍበት እንችላለን። ማህበራዊ ድረገጽ ሙሉ ለሙሉ መኮነን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትም ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ መስራት ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን። የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በጥቀና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆን ይችላሉ ማሳየት ይችላል። ብዙ ጊዜ ምን እላለሁ ማህበራዊ ድረገጹ አይደለም ችግር ያለው ተጠቃሚው የሚጠቀምበት ሰውና አጠቃቀሙ ላይ ነው እንጂ ማህበራዊ ትስስሩ እድልን ያንን እድል እንዴት ነው እኛ ልንጠቀመው የምንችለው? በጣም ብዙ ሰዎች ክህሎቶቻቸውን ለማሳደግ ተጠቅመውበታል። ክህሎቶቻቸውን ለመሸጥ ተጠቅመውበታል። ያሏቸውን ሐሳቦች ቀና ተጽዕኖ ለመፍጠር ተጠቅመውበታል። ስለዚህ ማህበራዊ ድረገጽ ብዙ ቀና ነገሮችን ይዞ ሊመጣ ይችላል። ሐሳቦቻችንን ልናሻልበት እንችላለን፣ ልናስተላልፍበት እንችላለን። ማህበራዊ ድረገጽ ሙሉ ለሙሉ መኮነን የለብንም። ስለዚህ መታረቅ ያለባቸው እነሱም ይሆናል። ይሄም ሲሆን ደግሞ ማህበራዊ ድረገጽን የሚመሩትም ተቋማት እንዴት ማህበራዊ ድረገጽ ለበጎ ተግባር ሊውል ይችላል የሚሉ በተለያዩ መንገዶች ሰውን የማንቃት ስራ መስራት ይጠበቅባቸዋል። ፌስቡክ ልንል እንችላለን፣ ቴሌግራም ልንል እንችላለን። የተለያዩት ማህበራዊ መድረኮች እንዴት ነው ሰዎች በጠቀና ነገር ሊጠቀሟቸው የሚችሉ የሚሉትን እንደ ጎን ለጎን በአጫጭር ቪዲዮዎች ሊሆን ይችላሉ ማሳየት ይችላል። ብዙ ሰዎች ማገዝ ስለሚችሉ ነገሮች ተበላሽ ጥግ ከደረሱ በኋላ እንደ ሲጋራና እንደ መጠጥ ላይ ወለይ መጻፍ ጋር መድረስ የለብንም ብያስባል። ተገደው ከሚያደርጉት አሁን አስበው ቢያደርጉት ማህበራዊ ድረገጾቹን የሚመሩትን ተቋማት እንደ ግለሰብም ደግሞ እርስ በርስ ይሄንን የመመካከር እኛ የተጎዳንበት እኔ በግሌ ብዙ በማህበራዊ ድረገጽ ሆቴል ላይ ተጽዕኖ ስላመጣብኝ ስለጎዳኝ እኔ ጋር የመጣው ነገር ሌሎቹ ጋር መድረስ የለበትም። ስለዚህ ሁላችንም ጋር በቀና ልንጠቀማቸው የምንችላቸው ነገሮች ስላሉ ትምህርት ቤቶች፣ የመስሪያ ቤቶች፣ የመንግስት ተቋማት፣ የግል ተቋማት፣ የሃይማኖት ተቋማት ሁሉ ማህበራዊ ድረገጽን በበጎ መጠቀም ማህበረሰቡ እንዲችል ለማስደረግ የሚያስችሉትን ብዙ ግብዓቶች ሊሰጡ ይችላሉ ብዬ አስባለሁ።
ስለተጠያቂነት ብሽ ነግረኝ ደስ ይለኛል። ማህበራዊ ሚዲያ ላይ ሰው ብዙ ጊዜ በነጻነት የሚፈልገውን ነገር ከተናገረ በኋላ ተጠያቂ የማይሆንባቸው ሁኔታዎች ብዙ ናቸው እና ተጠያቂነት እንዲኖር ማድረግ የሚቻለው እንዴት ነው?
ይሄ በጣም አሳሳቢና አንገብጋቢ ጉዳይ ይመስለኛል። ህጉ ላይ የተወሰኑ ነገሮች ለማካተት የተሞከረ ይመስለኛል። በእኛም ሀገር ሁኔታ ስንወስደው ግን ጠንክሮ የተሰራበት ነገር አይደለም። አብዛኞቹ ተጠያቂነት ጋር የተገናኙት ነገሮች ለፖለቲካ ግብዓት የሚውሉትን ብቻ ነው እያሰብን ያለ ነው። ግን ማህበራዊ እሴትን የሚሸረሽሩ የማህበራዊ ሀሳቦችን የሚያጎድፉ ተሳስቦና ተከባብሮ መኖርን የሚያጎድፉ በጣም ብዙ ነገሮች እየተደረጉ ስላሉ እነሱን ማሰብ ያስፈልጋል። ጊዜው እየተቀየረ ሄደ ቁጥር የምናስቀምጣቸውም ህጎች የምናስቀምጣቸውም ስርዓቶች አብረው ከጊዜው ጋር ከዘመኑ ጋር ሊሄድ ይገባቸዋል። ስለዚህ ወደድንም ጠላንም ለምሳሌ ፌስቡክ አገር ቢሆን በአለም ላይ ትልቁን ህዝብ የያዘ አገር ነው የሚሆነው። ይሄ ደግሞ ቀላል ነገር አይደለም። መመሪያ ያስፈልጋል፣ መተዳደሪያ ያስፈልጋል። በእነኚህ መድረኮች የሚስተላለፉት ነገሮች ተጽዕኖአቸው ከአንድ ግለሰብ በላይ ስለሆነ ማህበረሰብን ስለሚጎዱ አገርን ስለሚጎዱ ተጠያቂነት በጣም መታሰብ ያለበት ነው። ተጠያቂነቱ ግን ከሁለት ወገን ልናየው ይገባል። አንደኛ መድረኩን ከሚያመቻቹት ተቋማት አንጻር ወይም የነኚህ ማህበራዊ ድረገጾች ባለቤቶች አንጻር ሊሆን ይችላል። የተወሰኑ ጉዳዮችን አይቶ የመከልከል የመፍቀድ ማሳለፍ ጋር የተገናኙት ነገሮች መያዝ ሊሆን ይችላል። ሁለተኛው ደግሞ ያንን ርዕስ ያንን ጉዳይ ከጣፈው ካስተላለፈው ቪዲዮም ሊሆን ይችላል ካስተላለፈው ሰው ጋር በተገናኘ ሊሆን ይችላል። ስለዚህ ሰዎች ወደ እነዚህ መድረኮች ሲመጡ አንደኛ ብዙ ጊዜ የማናደርገው ነገር አለ። አንድ ነገር ላይ አፕሊኬሽን ሊሆን ይችላል ስልካችን ላይ ስንጭን አንድ መተግበሪያ ስንጭን እንደው ኔክስት ያንን ቀጣይ እንልና ተስማምቻለሁ ብለን ነው ቶሎ ያንን አፕሊኬሽን የምንቀበለው። ምንድነው የተስማማሁት? እዛ ላይ ምን ምን ዝርዝር ሐሳቦች አሉ? እነኚህ ነገሮች በጣም ወሳኝ ነገሮች ይመስሉኛል። ተጠያቂነትን እዛ ውስጥ መክተት ይችላል። ሰዎች እዛ ጋር ተስማምቻለሁ ብለው የሚያልፏቸው ምን ያህል ተጠያቂነት ውስጥ ራሳቸውን እየከተቱ እንደሆነም እንዲያውቁት ማድረግ ያስፈልጋል። ይሄ አንደኛው። ሁለተኛው ማህበራዊ ድረገጽ ሁሌ ስንከፍት ጠዋት ላይ ሊሆን ይችላል እኛ በከፈትነው ሰዓት ለምሳሌ ፌስቡክ ዋትስ ኦን ዩር ማይንድ ይላል አምሮህ ላይ ምን ሐሳብ አለ ከሚለው አንጻር። ልክ እንደዛ ግን ሁሌ የሶስት መስመር ልትሆን ትችላለች፣ የአምስት ሰከንድ ልትሆን ትችላለች። አጭር በቪዲዮ መልኩ ሊሆን ይችላል ወይም በጽሁፍ መልኩ ሊሆን ይችላል። እዚህ ማህበራዊ ድረገጽ ላይ ስትጠቀም የምታስተላልፋቸው ሐሳቦች የምታጋራቸው ሐሳቦች ሌሎችን እንደማይገዳ አስበህ ተጠቀም የምትል መልእክት ልትሆን ትችላለች። አንድ ነገር ጽፈን አንድ ቪዲዮ አስተካክለን ማህበራዊ ድረገጾች ከመለጠፋችን በፊት ፖስት መጥለዋጋ ልክ ስንነካት ማረጋገጫ ያስፈልጋል። አንድ መስኮት ቢመጣና ማህበረሰቡ ላይ መጥፎ ነገር የሚያመጡትን ሐሳቦች በብዙ ቀንሳቸዋለን ብያስባለሁ። ግን የመጀመሪያው ከሁሉም በላይ የመጀመሪያው ራስን የመግዛት ከራስ ጋር የማሰብ በስሜት ውስጥ ሆነን ያለ መጻፍ ሐሳብ ወላፈን ውስጥ በተዋጥንበት ሰዓት ሐሳቦቻችንን ያለ ማጋራት አንዳንድ ጊዜ ደግሞ ደው ንዴት ውስጥ ባለንባቸው ሰዓቶች መልእክቶችን ባለማስተላለፍ ራሳችንን ብንቆጥብ ብዙውን ነገር እናርቀዋለን ብያስባለሁ።
እሺ መቅደላ ስለነበረን ቆይታ እጅግ አብዝቼንም አመሰግናለሁ።
እኔም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። ሌላው በዚህ ሳምንት ከተሰሙም ድንቅ ዜናዎች መካከል ደግሞ በአማራ ክልል በጎጃም ጮቄ ተራራ አካባቢ የሚገኘው የሙሉ ኢኮሎጂ ዓለም አቀፉ የቱሪዝም ተቋም ምርጥ የቱሪዝም መንደር ሽልማት ማግኘቱን ነው። ከሙሉ ኢኮሎጂ መስራች አብይ ዓለም ጋር እንዲሁም ደግሞ የሙሉ ኢኮሎጂ የገበሬ ማህበር አባል ከሆኑት አባ ጌታነህ ጋሹ ጋር ቆይታ አድርጌ ከዚህ ቀደም ያሰናዳሁት ዘገባ እንደሚከተለው ይቀርባል። ኢኮሎጂ በአማራ ከደንበጫ ወረዳ በ35 ኪሎ ሜትር ርቀት ላይ በሚገኘው የፈረስ ቤት ውስጥ ባለች አነስተኛ ጣመ ጊዮርጊስ ሰኝ አካባቢ የዛሬ 4 ዓመት ነው ስራውን የጀመረው። የሙሉ ኢኮሎጂ አላሚና ወጣኝ እንዲሁም መስራች አብያለም በዚህ ቀበሌ ላይ ተፈጥሮን ያማከለና የአካባቢውን ማህበረሰብና አኗኗር የሚወክል ማረፊያ ቤት ሲሰራ ይህ እንዴት ውጤት ሊኖር ይችላል ተብዬ ነበር ይላል።
እንዳጋጣሚ ይህን ፕሮጀክት እኔ ተመርኩበት አካባቢ ሲሰራ ምንም ቻሌንጅ መታቀም ነበር የሚታወቁት አልነበረም። ስለዚህ ቻሌንጅ የነበረው ምንድን ነው? ፈረንጆች ወይም እንግዶች እዚህ ቦታ ሊመጡ የሚችሉ የሆነ ነገር ቢኖር ነው እንጂ እንዴት እዚህ ቦታ ፓርክ የለ፣ ሀይቅ የለ፣ ወይም ታሪካዊ ቦታ አይደለ እንዴት እንግዳ ሊመጣ ይችላል ብሎ ትንሽ ቻሌንጅ ነበረው እና ያ ነገር ብዙ አድክሞኛል ለመናገር ብዙ እንዳልራመድ አድርጎኛል። ግን አሁን መንግስት የሚደግፈን ከሆነ ይሄ አይነት ሀሳብ በመላ ኢትዮጵያ መሆን ይችላል። ታች ያለው ማህበረሰብ ይቀይራል፣ አካባቢ ይለማል፣ ምርት ይበዛል ማለት ነው።
ሙሉ ኢኮሎጂ ተፈጥሮን፣ አካባቢ ጥበቃና ማህበረሰብን ማዕከል ያደረገ ነው። የሀሳቡ ጠንሳሽ አብይ አለም ስለ አጀማመሩ እንዲህ ያስረዳል።
የተወለድኩት እንደ ማንኛውም የአስተዳደር ልጅ ቤተር ውስጥ ነው የተወለድኩት። ደብረ ማርቆስ ወደ 80 ኪሎ ሜትር ይገባል። ምዕራብ ጎጃም በገዳሙት ወረዳ ነው የተወለድኩት። ጣመ ጊዮርጊስ የሚባል ቤተክርስቲያን አለ እዛ አካባቢ። በ8 ዓመቴ ወደ አዲስ አበባ ወንድሞች አመጡኝ የተሻለ ትምህርት እንድማር እና ከ14 ዓመት በኋላ ነው ወደ ገጠር የተመለስኩት። በመጀመሪያ ኮምፒተር ሳይንስ መቀሌ ዩኒቨርሲቲ ጨረስኩኝ። ዝንባሌ የገጠሩን መልክዓ ምድር እና ኢትዮጵያን መጎብኘት ስለነበረ ብዙ ጊዜ የማሳልፈው ኢትዮጵያን በመጎብኘት ነበር እና ከዛ በኋላ ኢንትረስት የሚያየው ሲመጣ ወደ ቱሪዝም ገባሁኝ። ቱሪዝም አጠር ነው ማለት ነው። ሀሳቡ የረጅም ጊዜ ህልሜ ነው። ምክንያቱም ከ14 ዓመት በኋላ ነው ወደ ገጠር ጁናዊት የተመለስኩት እና ስመለስ ድሮ ልፊኝ የማውቀው ተራራ ተሸርሽሮ ጫካው፣ ሜዳው ሁሉ ነገር እንደጠበቅኩት አእምሮ ላይ እንደ ልጅኝ ስወጣ እንደጠበቅኩት አላገኘውም እና ያን አካባቢ እንዴት አድርጌ ነው ወደ ነበረበት መልሰው ብዬ መጨነቅ እና ማሰብ ጀመርኩኝ። ስለዚህ ከዛን ጊዜ ጀምሮ እያንዳንዱን እንግዶች አገኝ የማወራው ስለ ህልሜ ነው። ቦታዎችን ስጎበኝ እንዴት አድርጌ ነው ያንን ሀሳብን ወስጄ ከህብረተሰቡ ጋር አጣምሬ አንመሳጥር ብዬ አስብና ጨነቅ ነበር።
ይህ ጭንቀቱ ግን ምን አልቀረም። ያሆና የተዳራጋሩም ተመሳሳይ ህልም መጋራቷ ወስነው ወደ ከጠር እንዲገባ አደረጋቸው። ዋና አላማው አካባቢ ጥበቃ የሆነው ሙሉ ኤኮሎጂ ከ60 አባወራዎች ጋር በመቀናጀት መመስረቱን ይገልጻል።
ኢትዮጵያና አሰብ 80% ገበሬ ነው ካን የገጠሩ ማህበረሰብ ነው። ስለዚህ ቱሪዝም የገጠሩ ማህበረሰብ አላካተተም እንዴ ስላማንኩኝ ይሄንን ነገር በተግባርና በተለይ ማሳየሽ አለኩኝ። ስለዚህ እኔ አካባቢ ደግሞ ባህል በተፈጥሮ በላይ ህዝብ አለ ባህል አለ ነው እይታውን ደግሞ እንዲረዝም ደግሞ የአካባቢ ያሉ ቱሪዝም መሆን የሚችል ነገሮችን ማጎልበት ወይም መፍጠር ምሮ ላይ ተቆርቁ ማለት ነው። ስለዚህ በመጀመሪያ ደረጃ የኛሎች ትክክለኛ ኢኮሎጂካል ነው ያ ማለት ምንድነው ሙሉ በሙሉ አለ ሲሚንቶ አለ ቆርቆሮ አለ ሚስማር የተሰራ ሎጅ ነው ተፈጥሮን በተፈጥሮ ሰራን ማለት ነው። እዚህ የተጠቀምንበት ቀለም ራሱ ተፈጥሮ አፈሮች መጠቀም ነው። ሲሚንታችን ኮምፖስት ነው ወደ 8000 ጊዜ ተጠቅመናል። ከዛ ላይ የሲሚንት የተጠቀምንበትን አንድ አመት ታቆይ በኋላ ወደ ማዳበሪያነት ነው የምንጠቀምና ትልቅ የውቀት ማዕከል ጀምር ነው ለገበሬውም እና እንግዲያው በመምጣቱ ምንም አይነት አካባቢ ላይ ተጽዕኖ የሚያደርሰው አይኖርም ማለት ነው።
በሙሉ ኤኮሎጂ የሚያርፉ እንግዶች ለአካባቢው ማህበረሰብ ሰናይ የሆነ ተጽዕኖን የሚያሳርፉ መጽሐፍትን ጨምሮ የተለያዩ ነገሮችን እንዲለግሱ ይበረታታሉ። አብይ እንግዶቹ ኢትዮጵያዊ ገበሬ ህይወቱ ምን እንደሚመስል ተረድተው ይሄዳሉም ይላል።
እንግዲያው መጀመሪያ ይመጣል መንገዱ የሆነችን ስለሆነ እንዲያርፍ እንደምናረቀ በሚሰጥለው ቀን ጠዋት ላይ ስለ ፕሮጀክቱ ስለ አካባቢው ስለ ሁሉ ነገር ጥረት አደርጋለሁ። ከሰዓት በኋላ ተፈጥሮ ቦታዎች ይጎበኛሉ። ምሽት ላይ ገበሬው ሆነውን ጠላውን ያለውን አረቹን ይመጣል። የማታ የሳዳር ጨዋታ አለ ከገበሬው ጋር ፍቅራው ቀረርቶ ሁሉ ነገር አለ። በቃ ማታ ላይ ምሽቱ በጣም የደመቀው ነው። እንግዳችን እንግዶችን ከገበሬው ጋር ይተዋወቃሉ። በሚቀጥለው ግን ገበሬው ቤት ይሄዳሉ ማለት ነው። ጎብኝ ተዋወቁ በኋላ ገበሬው ቤት ሲሄዱ ግን እርሻ ካለ እርሻ ያርሳሉ፣ አጨዳ ካለ ያጭዳሉ፣ በራይ ካለ ያበራያሉ። ማንኛውም ገበሬዎች ስራ መስጠትን ጀምሮ ይሰራሉ ማለት ነው። እና በወር አንድ ጊዜ ደግሞ ሚካኤል ማህበር አለን። 120 ሰው ነው የሚጠጣው፣ 3 ሰው ነው የሚያወጣው።
አቤ በአካባቢው ካሉ 60 አባወራዎች ጋር ባለፉት 4 ዓመታት ስላስመዘገቧቸው ውጤቶች እንዲህ ይገልጻል።
በመጀመሪያ ወፍጮ መንደር ውስጥ 3 ወፍጮ ነበረ። በጣም ዋጋ ውድ ነበር። ወፍጮ ማለት በጣም ለአሳደሩ ወሳኝ ነገር ነው እና እናቶች ሁሉ ጊዜ ወፍጮ ቤት ነው ጊዜያቸው የሚያጠፉት እና ገንዘባቸውም ጉልበታቸውም ወረፋው መሆኑ እና አሁን 2 የፖላንድ ስሪት የሆኑ ዘመናዊ ወፍጮዎች አሏቸው በናፍጣ የሚሰራ ሙሉ በሙሉ በገበሬ የሚተዳደር እና ሂሳቡም ዝቅተኛ የሆነ እዚህ እስከ 20 ኪሎ ሜትር ድረስ መጥቶ የሚያስፈጩ ገበሬዎች አሉ ማለት ነው። አንደኛ። ሁለተኛ ወደ 6 የውሃ ፓምፕ ጠይቆ አርክቶች አለም አሉ። ሌላው ምንድነው የአመጋገብ ስርዓቱ አሁን ብዙ ጊዜ ድንች አለ ሽሮ ምንድን ነው የሚጠላ የነበረው ወይም 2 ሰዎች ዶሮ ኑሯቸው እንቁላሉን ሽጠው ለውስጥ ነበር የሚያወጡ። አሁን ግን ብዙ ዶሮዎች አርብሰው ልጆቻቸውንም እንዲመግቡ የተረፈውን ደግሞ ሌሎችም ግባት እንዲሸጡ እያደረግን ነው። የጓሮ አትክልት አሁን በእያንዳንዱ ገበሬ ቤት በጣም ብዙ የጓሮ አትክልት አለ። ትንሽ ሶላሮች አሏቸው። በፊት በኩራዝ ይጠቀመው ነበረ ነው አሁን በሶላር መጠቀም ችለዋል። ሙሉ በሙሉ በገበሬው ተሰራል። ትምህርት ቤት አለ የቋንቋ ማዕከልም ጭምር እሱን ሰርተዋል። እንዲሁም ደግሞ 5 ሄክታር የነበረውን 10 ሄክታር አድርገው ወደ 1,000,000 ጫካ እንዲሆን አድርገው ከንግድነት አድርገዋል። የአስተሳሰብ ለውጥ አምጥተዋል። በጣም በፍቅር እንግዳ ይቀበላሉ፣ እርስ በርስ ይግባባሉ።
አርሶ አደር ጌታነህ ጋሹ በገበሬ ማህበር ውስጥ ኮሚቴ ናቸው። ሙሉ ኤኮሎጂ ከገበሬው ጋር በመሆን ስላስመዘገባቸውና ስለሰሯቸው ስራዎች እንዲገልጻሉ።
አሁን ጭራሽ የጎመን አትክልትና የውሃ ፓምፑ በጣም ጠቅመናል። ወፍጮች ጠቅመውናል። ፎራኖች የውሃ ፓምፖች ጠቅመውናል። የጠጉር ማሽን ምን በአይነት ያላየነውን አይተን በጣም በደስታ ነው ያለ። ትምህርት ቤቱ በደንብ ተሰርቷል። እሽንት ቤቱ ተጀምሯል እየተዘጋጀ ነው የጤና ጣቢያ ደግሞ ለሰራ ሆን አቅደን ቦታ መሐንዲስ መጥቶ አቅዶ ተጓል እንግዲህ ዳይሬክት የቋንቋ ትምህርት ይማራሉ በኋላ ጻራስ ብለው ይማራሉ ያው ጀርመን ደግሞ መምህር ይመድብልናል ብለን እናስባለን የድሮ ካርቶኖችን ድሮ ተካደበረ በጣም መንምኖ ተስፎ ነበር አሁን ግን እንደገና አሮራ ሆሞ ዱሩ ሽታውት ማዛው የማዛው ሽታ ይበቃል እንኳን ሌላ ነገር
ሁሉ ኢኮሎጂ የሚያቀርባቸው ምግቦችም ከጫካው ተወሰዱና በአብዛኛው በመድሃኒትነት የሚያገለግሉ እንደሆኑም አብይ ይናገራል በዋናነት ግን አብይ ሲያጠቃልል ወጣቶች ገጠሩን መለስ ብለው እንዲያዩትና ባላቸው ላይ እንዲሰሩ መልእክት ያስተላልፋል ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን ከኛ ጋር ተነበራችሁ ቆይታ እጅግ አብዝተን እናመሰግናለን ጋቢና ቪ የሁድ ምሽት ታህሳስ 16 2015 ዓ.ም መሰናዶ እዚህ ላይ ተጠናቋል በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶችን ተጠብቃችኋለን ኤደን ገረመው መርሃ ግብሩን በመምራት ኤልያስ ማረ በቅንብሩ አብረናችሁ ቆይተናል እናንተም አብራችሁ ስለነበራችሁ እናመሰግናለን ሰላም ደሩ ጋኑኒ ሽከማ ከነዲቱ ከነሳዛዘሪ ላያገኛለሁ ላያገኛት ፉዳ ከታውሬ ዛድን ያብረ የማዱኝ እንደው ቢንዘል ብለው የትቦት ስጋ ነው አግሚያዘብል ባኪ ባለች ሲቴ ባንታሊ እኛማ ተመስነ ሞላ ደሩ ሰማ እስኪ ተቀበለኝ በሰራህን ሰማ እንደው ዝቅና እንደው ዝቅና እንደው ከለበለ እንደው ፈቀቅ እንደው ከፈለ